ዶክተር ሽመልስ ቦንሳ ሲቲ አዝ ኔሽን ወይም ከተማ እንደ ሀገር በሚል መጣጥፍ አቀርበዋል። ትኩረቱ አዲስ አበባ ላይ ያነጣጠረ ነው። በቅድሚያ አንድን ከተማ እንደ ሀገር ሊያሳይ የሚቻልበት ምክንያት እንደምን ነው ሊፈጠር የሚችለው? ከተማን እንደ ሀገር የማየቱና የዛ አይነት ስታተስ የመስጠቱ ፍላጎት የማን ነው?
በመጀመሪያ ለዚህ ኢንተርቪው በመጋበዜ በጣም አመሰግናለሁ። የጠየቀኝ እንግዲህ ጥያቄ ሰፋ ይላል። ይሄ አርቲክል አሁን ሲቲ አዝ ኔሽን ወይም ከተማ እንደ ሀገር የሚለው አርቲክል ከዋናው ፒኤችዲ ጽሑፌ ላይ የሚገናኝ ስራ ነው። የጠየቀኝ ጥያቄን ለመመለስ ከተማ በተለይ በ19ኛው ክፍለ ዘመን በ20ኛው ክፍለ ዘመን በይህ ዘመናዊ መንግስት ወይም ዘመናዊ ሀገር የምንላቸው ሲቆረቆሩበት የነበረው አካባቢ ዋና ከተማ የተመሰረቱበት ቦታ ላይ ነው እና ዋና ከተሞች የዘመናዊ ሀገር ግንባታ ዋና ስራ የሚሰራባቸው ቦታ ሆነው ወጥተዋል። ይሄ ሀገርን ዘመናዊነትን ዘመናዊ ሀገርን ዘመናዊ መንግስትን በዋና ከተማ ውስጥ የመገንባት ስራ በአውሮፓም በሌሎች የዓለም ክፍላት የነበረ ሲሆን በአፍሪካ ውስጥ ግን በጣም አስፈላጊ ሆነው ወጥተዋል። ምክንያቱም እጅግ ሰፊ የሆኑ ሀገሮች ተፈጠሩ በቅኝ ግዛት በኋላ እና እነኛ ሀገሮች ሰፊ ከመሆናቸው የተነሳ ህዝቡ የብሔራዊ ስሜት የአንድ ሀገርነት ስሜት ለመፍጠር የሚያስችሉ ቁልፍ የሆኑ መዋቅሮች መፈጠር ነበረባቸው እና ከነዛ ውስጥ ለምሳሌ ብሔራዊ ሬዲዮ፣ ብሔራዊ ቴሌቪዥን፣ የተለያዩ የሀገሪቱን ክፍሎች የሚያገናኙ መንገዶች፣ እነኝ ሁሉ መፈጠር ይጀምራሉ እና ከነኛ ውስጥ እንግዲህ አንዱ ዋና ከተማ ነው። ከተማ እንግዲህ ማለት ምንድን ነው? የመንግስቱ መቀመጫ ሆኖ መሰረታል። ያ መንግስት እንግዲህ ዘመናዊ አድርጎ ሊፈጥረው የሚፈልገውን ሀገር አንድ የሆነ ሀገር መጀመሪያ ስራዎቹን የሚሰራው ከተማ ውስጥ ይሆናል። ከተማ እንግዲህ እንደ ሞዴል ሆኖ ያገለግላል። ያ በከተማ ውስጥ የሚፈጠረው የብሔራዊ ስሜት የሀገር ስሜት ሞዴል ወደ ሌሎቹን ከተሞች እየተሰራጨ ይሄዳል እና ከተማነት ወይም አርባናይዜሽን የምንለው እና ኔሽን ቢልዲንግ የሀገር ግንባታ የምንለው አብሮ የሚሄዱ ቁልፍ ስራዎች ሆነዋል። በተለይ ደግሞ የሀገር ስሜት ወይም የብሔራዊ ስሜታቸው ገና ያልዳበረባቸው አካባቢዎች ላይ ነገስታቱ ወይም ፖለቲካ መሪዎቹ በከተማ ውስጥ ያንን ስሜት ለመፍጠር እጅግ ተጠቅመውበታል። አንዳንድ ቦታ ተሳክቷል፣ አንዳንድ ቦታ አልተሳካም። ኢትዮጵያ ውስጥ ማለት ለምሳሌ የአዲስ አበባ ከተማን አመሰራረት የራሱ የሆነ ታሪክ ቢኖረውም በተለይ ደግሞ ከጣሊያን መውጣት በኋላ በነበረው ሰዓት የነበሩት መንግስታት በተለይ በቀዳማዊ ኃይለሥላሴ ጊዜ ጀምሮ የኢትዮጵያ ምልክት ይዞ የሚወጣ ኢትዮጵያ ልትይዛቸው የምትፈልጋቸው ባህሪያት መፍጠር የሚጀምረው ስራ ዋና ከተማ ውስጥ ይሆናል። ከዛ በኋላ እነኛ እየተንጸባረቁ ወደ ሌሎቹ ከተሞች ይሄዳሉ። በዛ ምክንያት ነው እና የኢትዮጵያን የሀገር ግንባታ ታሪክ ለመፈለግ አንደኛው መንገድ መሄድ የሚያስፈልገኝ በከተማ በኩል ይሆናል ብዬ በማሰብ ነው እና አዲስ አበባ ላይ ትኩረት አድርጌ ስራ የነበረው የዚህም የአርቲክል ስራ አላማውም ያንን ለማሳየት በማለት ነው።
እንደሚታወቀው እርስዎም እንደጠቀሱት አዲስ አበባ በሀገር ግንባታ ሚና ውስጥ ያላት ሚና ከፍተኛ ነው። ዘመናዊቱ ኢትዮጵያ መቀመጫ አዲስ አበባ ነው። የአዲስ አበባን ስያሜ በሁለት በኩል መተርጎም እንደሚቻል ጠቅሰዋል በጽሁፎ ላይ። እንደምንድን ነው በሁለት መንገድ ተረጎሙ የሚቻሉት? ትርጉማቸውስ ከምን ጋር የተያያዘ ነው በእርሶ እይታ?
አዲስ አበባ የሚለው ስም በእርግጥ ከዛ በፊት በተለያየ ስም የሚታወቅ አካባቢ ነው። አንደኛው በኦሮምኛ ስሙ ፊንፊኔ ተብሎ የሚጠራ አካባቢ ነበረ። እኔ ግን በሁለት መንገድ ልናይ እንችላለን ያልኩት ይሄ አዲስ አበባ ተብሎ የወጣው ስም በአጼ ምኒልክ ጊዜ በእቴጌ ጣይቱ ተሰየመ የሚባለው ስም ከወጣ በኋላ የያዘውም ትርጉም ምንድን ነው ለማየት ነው የሞከርኩት እና ብዙ ጊዜ የአዲስ አበባ ሲባል ሲተነተን የምንሰማው ታሪክ በጣም አበባ የነበረበት እና የሚያምር ቦታ ስለሆነ ንግስቲቱ የአጼ ምኒልክ ባለቤት እቴጌ ጣይቱ ያንን ቦታ አዲስ አበባ ብለው ሰየሙት የሚል የተለመደ ትርጉም አለ። ያ አዲስ አበባ የሚለው በተለይ አበባ የሚለው ያንን ለማሳየት የተቀመጠ ስም ነው ይባላል። ግን ምናልባት ደግሞ ከዛ ጠለቅ ያለ ትርጉምስ ሊኖረው አይችልም ወይ የሚል ሀሳብ አለ። ምክንያቱም በ19ኛው ክፍለ ዘመን መጨረሻ ላይ በአጼ ምኒልክ ዘመን የኢትዮጵያ ዘመናዊ መንግስት እንግዲህ ግንባታ በአጼ ቴዎድሮስ ጀመረ የምንለው የዘመናዊ ሀገር ግንባታ ስራ እየተፋጠነ የመጣበት በተለይ አቅጣጫ መስፋፋት የነበረበት አካባቢ ነው እና የነገስታቱን ዜና መዋዕል ስናነብ በተለይ የጻፈ ተዛዝ ገብረ ስላሴ የጻፉትን መጽሐፍ ስናነብ በተለያየ አጋጣሚ ጻፉ የነበሩ ጊዜው የሚመለከቱ ጽሑፎች ስናነብ የዛን ጊዜ የነበሩት ሰዎች መሪዎቹ እያሰቡ የነበረው በአዲስ መንገድ አገርን የመገንባት ስራ ላይ እንደተሰማሩ የሚያሳይ ነውና መነሳሳት የነበረበት ትልቅ ዓላማ ይዘው አገርን እንደገና ኢትዮጵያን ወደ ትልቅ አገር የማምጣት ትልቅ አገር የመስራት ስራ የተጀመረበት ዘመን ስለሆነ ያ ስም አዲስ አበባ የሚለው ስም አበባ ወይም ውበትን ከማሳየት ይልቅ ይሄንን ትልቅ ዓላማ ትልቅ የቪዥን ልንለው ራዕይ ለማመልከት የተቀመጠ ስም ሊሆን ሳይችልም ወይ ነው እና እኔ ብዙ ጊዜ አዲስ አበባ ሲባል አበባ ከሚለው ስም አዲስ የሚለው ስም ነው ገኖ የሚወጣ ማለት አዲስ ይሄ መሪቢውልች እንደገና የመገንባት እንደገና ወደ አዲስ የመምጣት በአዲስ መሰረት ላይ የመቆም ጠቅ ያለ ትርጉም ያለው ስም ይመስለኛል አዲስ አበባ። ለዛ ነው ብዙ ጊዜ አዲስ የሚለውን ነው አግኝ ገነና አድርጌ ከፍ አድርጌ አበባ ከሚለው ይልቅ
ቀደም እንደተቀሰሱት አንዱ አዲስ አበባ ከሀገር ግንባታ ጋር የተያዘ ነው። የሀገሪቱ ዘውዳዊ ግዛት ስርዓት ወቅት መናገሻ ከተማ ከሪፐብሊክም በኋላ ደግሞ በዋና ወይም በርዕሰ ከተማነት የምትታይ ታወቀ ሀገር ናት። ከምስረታዋ ከ1886 ጀምሮ እስካሁን ባሉት እስከ ሪፐብሊኩ ምስረታ ወይም አሁን ሁለተኛው ላይ ምዕራፍ ላይ የምንገኝበት ድረስ ዶም እንዳስቀመጡት ብሔራዊ ማንነትን የመገንባት ሁለተኛ ዘመናዊነትን የማምጣት እና የማስፈን ከዛም ባሻገር የማዕከላዊ መንግስት መቀመጫ እንደመሆኑ መጠን የፖለቲካ ስልጣን መከማቻም በመሆኑ አዲስ አበባ በሌሎች ክልል ከተማዎች ላይ ወይም ደግሞ በብሔራዊ አንድነት ግንባታ ላይ ያሳደረችው ተጽዕኖ ምንድነው? እስካሁንስ የተጫወተችው ያለው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ሚናዎች ምንድናቸው ይላሉ በግርድፉ?
ይሄ እንግዲህ ቀደም እንደተቀመጠው አዲስ አበባ ከተማ እነኚህን ትልልቅ ስራዎች ተሰራለች። ሁለት አንጓዎቹ ምንድን ነው ስራው የነበረው? አንኳር ስራዎች የምንላቸው ይሄ የሀገር ግንባታ የምንለው ዘመናዊ ሀገር እና መንግስት የሚገነባበት ቦታ ነው። በአሁኑ ጊዜ በኢትዮጵያ ውስጥ ዘመናዊ የምንላቸው ተቋማት ሁሉ በባህል ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል፣ በፖለቲካ ሊሆን ይችላል፣ በተለያዩ መንገድ የምናያቸው ዘመናዊ ተቋማት ሀገሪቷ የቆመችባቸው ትልልቅ ዘመናዊ መሰረቶች የተገነቡት በአዲስ አበባ ላይ ነው። ከአዲስ አበባ ጀምረው ነው እንግዲህ ወደ ሌሎች ቦታዎቹ የሚወጡት። ይሄ በቀዳማዊ ኃይለ ሥላሴ ጊዜ ነበረ፣ በደርግን ጊዜ ነበረ፣ አሁንም ደግሞ የቀጠለ ነው እና እነኚህ የዘመናዊ መንግስትና የዘመናዊ ሀገር ምልክቶች በዋናው ከተማ ላይ ይሰራሉ። ከዛ በኋላ ለሌሎቹ ከተሞች እንደ ሞዴል ሆነው ያገለግላሉ። እና በሌሎች ቦታዎች ለምሳሌ በሌሎች የኢትዮጵያ ከተሞች ብንመለከት የአዲስ አበባ ተከታይ ሆኖ ነው የምናያቸው። አዲስ አበባ ውስጥ የነበረውን ነገር ነው እየደገሙ የሚመጡት። አዲስ አበባ እንግዲህ የሀገሪቱን ምሳሌ ብቻ ሳትሆን የዘመናዊነትን ምሳሌ ናት። እና ከተማዋ የፖለቲካ መቀመጫ ብቻ ሳትሆን የኢኮኖሚ መቀመጫ፣ የባህል መቀመጫ ነው። እና በሀገሪቱ ውስጥ የሚካሄዱት እነኝህ ትልልቅ የዘመናዊነት የሀገር ግንባታ፣ የዘመናዊ መንግስት ግንባታ ስራዎች በከተማዋ ተነስተው ወደ ተለያዩ አቅጣጫዎች ይበተናሉ። በትንሹ እኮ ለማሳየት መንገዶቹ ነው። በቀዳማዊ ኃይለ ሥላሴ ጊዜ የመንገዶቹ አሰራር ብንመለከት ከዋና ከተማ ይጀምራል፣ ወደ ተለያዩ ሀገሪቱ ክፍሎች ይበተናል። ለምሳሌ ደቡብ ከሐዋሳ ተነስቶ ወደ ጅማ ለመሄድ የሚፈልግ ሰው አዲስ አበባ ሳይደርስ ጅማ አይሄድም ነበር። አሁን አዲስ አበባ ሐዋሳ ከጅማ ለማገናኘት የሚቻለ፣ በድሮ ጊዜ ግን ዋና ከተማዋን የደረሰ ወይም በእንግዲህ በእምነት ቋንቋ እየተሳለመ የብሔራዊቷን ከተማ የመንግስት መቀመጫዋን ከተማ እየደረሰ ነበረ የሚሄደው ማለት ነው። እና እነኚህ ስራዎች ወደ ሌሎችም ቦታዎች ላይ ይሄዳሉ፣ ይንጸባርቃሉ። እና በዛ ስንመለከት መል በመልካም መንገድ ልናየው እንችላለን። ከተማዋ በዚህ በኩል በዘመናዊነትን የብሔራዊነትን በማስፋፋት በኩል ቁልፍ ሚና ትጫወታለች ብለን ነው የምናስበው። በሌላ በኩል ግን ጉዳቱ ምንድን ነው? የሀብት ክምችት ያለበት አካባቢ ነው። ለምሳሌ አዲስ አበባ ለብዙ ጊዜያት ከ50% በላይ ዘመናዊ ትምህርት ቤቶቹ፣ ትልልቆቹ ፋብሪካዎች የተከማችበት ነው። ሀብቱ የተከማችበት ዋና ከተማ ነው እና የዛ እኩል ያልሆነ የሀብት ክምችት በሌሎቹ የኢትዮጵያ ከተሞች፣ በሌሎች የኢትዮጵያ ገጠሮች ላይ ተጽዕኖ ያሳድራል። ሌሎቹ የቀጨጩ ዋና ከተማ እንዲያድግ ይሆናል። ያንዳውም በተለይ የዘጠኝ ተማሪዎቹ እንቅስቃሴ በ1960ዎቹ ሰባዎቹ በሚካሄዱበት ጊዜ እንደ አንድ ጥያቄ የነሳ የነበረው ምንድን ነው? አዲስ አበባ በሀገሪቱ ውስጥ የነበረውን ፍትሐዊ ያልሆነ የሀብትና የኃይል ስርጭት፣ የስልጣን ስርጭት በስፋት በጥልቀት የሚንጸባረቅበት ከተማ ናት ተብሎ ነው ከሰስ የነበረው። ምክንያቱም የሀብት ስርጭቱ ገኖ የሚወጣው እንደዚህ ሰብሰብ ባለ ቦታ ላይ ነው። ያን ሰብሰብ ያለ ቦታ በግልጽ ሊታይ የሚችለው ቦታ ዋና ከተማው ላይ ነበረ እና ከገጠር እና ከሌሎች የገጠር ከተሞች ወይም ደግሞ የክፍለ ሀገር ከተሞች ያሉት ሀብቶች ወደ አዲስ አበባ ይፈሳሉ እና አዲስ አበባ በዛ ላይ ተመስርታ ታድጋለች፣ ትበለጽጋለች። እና ወደ ምንድን ነው የምትመጣው? ይሄ በፈረንጆቹ ይሄ ፕራይሜት ሲቲ ወይም ደግሞ ትልቅ ከተማ፣ ብዙ ነገር የተከማቸበት ትልቅ ከተማ ሆና ነው የወጣችው። ያ እኩል ያልሆነ እድገት ወይም በሌላ ቋንቋ እኩል ብቻ ሳይሆን ፍትሐዊ ያልሆነ እድገት በዋና ከተማው እና በሌሎች የኢትዮጵያ ከተማዎች፣ በዋና ከተማው እና በሌላ የኢትዮጵያ ክፍል የግድ ከተማ ብቻ ሳይሆን ገጠሩንም ጨምሮ የተለየ እድገት እንዲመጣ አድርጓል። ስለዚህ ሁለቱም አለው። በአንድ በኩል ያንን ቅድም ያንን ጠቀሜታ እንደ ሞዴል ሆኖ ማገልገል፣ እንደ ምሳሌ ሆኖ ማገልገል የሀገሪቱ የባህልና የዘመናዊነት የመቀመጫ መሆን፣ የዘመናዊ ሀገር ግንባታ፣ የዘመናዊ መንግስት ግንባታ ዋና ኢንጂን ሆኖ ማገልገል ትልቅ ስራ ሲሆን፣ ሌላ በኩል ደግሞ ይሄ ያለ እኩል ባልሆነ መንገድ፣ ፍትሐዊ ባልሆነ መንገድ ማደጓ ለሌሎቹ ከተሞች፣ ለሌሎቹ አካባቢዎች መቅጨጭም መገለጫ ሆና ታገለግል ነበር። በእነኝህ መንገድ ልናየው እንችላለን።
ሁል ጊዜም በእርግጥ በዋናና በንግድ ተቋማት ባሉበት ከተሞች ውስጥ ያለመጠን የተለየ እድገቶች በባህልም በፖለቲካም ተጽዕኖቸው ከፍ ሊል ይችላል። በሌላ በኩል እንደ ተቀመጠውም በአንድ በኩል ከተማን እንደ ሀገር የማየቱ ወይም የመተርጎሙ ሁኔታ የተለያዩ አታያዎችን ያሰነዝራል። በአንድ በኩል አዲስ አበባ ኢትዮጵያ ናት የሚል እንድምታ ሲፈጥር፣ በሌላ በኩል ደግሞ አዲስ አበባ ኢትዮጵያ አይደለችም፣ በአንጻሩም አዲስ አበባ ሌላዋ ኢትዮጵያ ናት ብለው የሚሉ አታዮችም አሉ። እነዚህ አታዮች እንደምንድን ነው የመነጩት? ትርጓሜያቸውስ ከምን አኳያ ነው የሚታየው?
ትክክል ነው። ይሄ መሰረታዊ ጥያቄ ነው። ማለት የተወሰነው ክፍል አዲስ አበባ ኢትዮጵያ ናት ወይም ደግሞ የኢትዮጵያ ምልክት ናት ብሎ ያቀርባታል። በተለይ ደግሞ የሀገሪቱን መሪዎች በተለይ በጣሊያን በፊት ከጣሊያን በኋላ በቀዳማዊ ኃይለ ሥላሴ ጊዜ፣ እነ ዳግማዊ ምኒልክ ጊዜ፣ በኋላ ደግሞ በደርግ ጊዜ በነበሩ ስርዓቶች ከተማዋ እንደ ዋና ኢትዮጵያ ምልክት ሆና እንድታደግ በከተማዋና በሀገሪቷ መሀል ተመሳሳይነት እንዲኖር ማለት ከተማዋ የሀገሪቷ ምልክት ሆና እንድትወጣ ይፈለግ ነበር። በዛ መሰረት ስራ የሚሰራ ነበረ። አዲስ አበባ ኢትዮጵያ ናት የሚለው ሀሳብ ግን ወይም ደግሞ ስራ በሌሎቹ ይጠየቃል፣ ማለት ተቃውሞ አለ ወይም የተለየ እይታ ያላቸው ደግሞ ሰዎች አሉ። ያ ምንድን ነው? አዲስ አበባ ኢትዮጵያ አይደለችም በሚለው ነው የዛኛው ቀጥታ ተቃዋሚ ሀሳብ። አዲስ አበባ ኢትዮጵያ አይደለችም ማለት አዲስ አበባ በተወሰነ ደረጃ ሀገሪቷን መወከል ብትችልም ኢትዮጵያ ደግሞ እጅግ ውስብስብ፣ እጅግ ሰፊ፣ እጅግ ብዙ ልዩነት ያላት ሀገር ስለሆነች በከተማዋ ብቻ ልትወከል አችልም፣ ኢትዮጵያ ከከተማዋ ከአዲስ አበባ ትበልጣለች የሚል ሀሳብም አለ። ይህም ሀሳብ ትክክለኛ የራሱ የሆነ ተቀባይነት ያላቸው ሀሳቦች አሉ። አንድ ከተማ እነኝን ነገሮች ሁሉ ያገኙትን ሁሉ ባህሪ ልትወክል አችልም። በተለይ ደግሞ እንደምናውቀው የኢትዮጵያ የብሔራዊ ማንነት የተገነባው ወይም ደግሞ የተቃኘው በገጠር ነው። ሩራል በምንለው ወይም ገጠር በምንለው ሀሳብ ዙሪያ የተቃኘ ሀገር ነው ያለን። የከተማ ታሪካችን በጣም አጭር ነው። በእርግጥ የጥንታዊ ከተሞች እንደ አክሱም፣ እንደ ጎንደር ነበሩ። ግን የኢትዮጵያን መሰረታዊ በሆነ መንገድ ይቃኝ የነበረው ባህልና እምነት የገጠሩ ነው። የትኛው ገጠር የሚለው ሌላ ጥያቄ ነው። ግን የገጠሩ ሩራል የምንለው ወሳኝ ቀራጭ ሀሳብ ነው። እንደዛ ባለ ሀገር ከ80% በላይ የሆነው ህዝብ በገጠር ቢኖር በግብርና የሚኖር ህዝብ ባለበት ሀገር ውስጥ ከተማው ሀገሪቷን ይወክላል ማለት አይቻልም። ምንድን ነው ማለት የሚቻል? በሁለቱ ሀሳቦች መሀል ይሄ መሰረታዊ ልዩነት ቢኖርም የመጀመሪያ ሀሳብ አዲስ አበባ እንደ ኢትዮጵያ ናት ከሚለው ሀሳብ እና ከተማዋ ሀገር ናት ማለት ሳይሆን ከተማ የሀገሪቷን ምልክት እንድትሆን ተደርጎ ለመቅረጽ መታሰቡን ፕሮጀክቱን ነው የሚናገረው። የፖለቲካ ፕሮጀክት ነበረ። የፖለቲካ ፕሮጀክቱ በመሪዎቹ በፖለቲካ መሪዎቹ ይታሰብ የነበረው በኋላም ደግሞ የእነሱን ሀሳብ ወደ ተግባር ይለውጡላቸው በነበሩት በተለይ ደግሞ አርክቴክቶቹ አርባን ፕላነሮቹ የታሰብ የነበረው ምንድን ነው? ወደፊት ልትወጣ የምትፈለገው ዘመናዊና ብሔራዊ የሆነች ኢትዮጵያ የምትገነባው ዋና ከተማዋ ላይ ነው እና በዛች ከተማ ላይ ትገነባለች። የሀሳቡን ነው እና ያቺ ሞዴል ለሌላውም የኢትዮጵያ የቀረው ክፍል እንደ ሞዴል ሆኖ ያገለግላል። ስለዚህ እቺ የምትፈጠረው ከተማ ማለት በዚህ ዋና ከተማ አዲስ አበባ ወደፊት የምናስባት ኢማጅን የምናረጋት ማለት ነው። አዲስ አበባ ኢትዮጵያን እንድትወክል ነው የሚታሰበው እና በዛ መንገድ ነው የምንሰራው ነው። በኋላ ግን እንደታሰቡ ሆናለች ወይ ስንል ቅድም ያልነው የሰዎቹ ሀሳብ የተቃራኒ ሀሳብ ይመጣል። አዲስ አበባ ኢትዮጵያ ሆና አልወጣችም። ብዙ ተቃርሞችን ይዛ ነው ወጣችን። እንደውም አዲስ አበባ ነገስታቱ ወይም ፖለቲካ መሪዎቹ አርክቴክቶቹ ወይም ደግሞ የከተማ ቀያሾቹ ካሰቡት በተቃራኒ መንገድ የወጣ ከተማ ነው። ከታሰበው ውጪ እነሱ ካቀዱት ውጪ ያደገ ከተማ ነው። ስለዚህ ከተማዋ ኢትዮጵያ አይደለችም የሚለው ሀሳብ ከተማዋ ኢትዮጵያ ናት ከሚለው ሀሳብ የራስ የሆነ ልዩነት ያለ ቢመስል ቅድም ባስቀመጥኩት መልክ ሀሳብና እቅድ የተለያየባት ከተማ በሚለው ሊገናኙ ይችላሉ። ይህ እንደ ድልድይ ሆኖ ሊያገለግል ይችላል። መጀመሪያው ይሄ ከተማዋ ሀገሪቷን ትመስላለች የሚለው ህልም ነው፣ ራዕይ ነው፣ ሀሳብ ነው። ያንን ቪዥን የነበራቸው የፖለቲካ መሪዎች ነበሩ በታሪክ አጋጣሚ። ከዛ በኋላ ግን ያ ቪዥን ወደ ተግባር ሲለወጥ፣ በከተማ ቀያሹ፣ በአርክቴክቱ፣ በፖለቲከኞቹ ወደ ተግባር ሲቀየር የመጣው ነገር ምንድን ነው? ያቺ የታሰበለት ከተማ እንደ ሀገር ትሆናለች የተባለችው ከተማ ሀገሪቷን መስላ አልወጣችም። በተለይ ደግሞ ፕላነሮቹ መሪዎቹ እንዳቀሯት ሆና አልወጣችም። እንዳውም ወይ ሆና የወጣችው ምንድን ነው? በአብዛኛው ከእነሱ ውጭ ያለው ዝቅተኛው ማህበረሰብ በሚኖሩ ኑሮ ተቀርጻ ተቃኝታ የወጣች ከተማ ናት በሚለው ነው እኔ የምተነትነው። እነኚህ ሁለቱ የተለያዩ ሀሳቦች ቢመስሉ የሚገናኙበት ሀሳቦች አሏቸው።
አሁን እንደሚታወቀው ወይም እየተነስቶ ያሉት ክርክሮች እንደዚሁ በሌላ በኩል አዲስ አበባ የኢትዮጵያ የዘመናዊነት የሀገር ግንባታ መሰረት እና እንደዚሁም የአዲሱ ኢትዮጵያዊነት ምንጭ ተደርጎ በአንድ በኩል ይታያል፣ በሌላ በኩል አሁን በተለይም ከዚህ ክልሎችን መሰረት ባደረገው ፌዴራል መንግስት ምስረታ በኋላ የይገባኛል ጥያቄ አለ። በተለይም በኦሮሚያ ክልል አንዱም በቅርብም የታየው የዚህ አዲስ አበባ ማስተር ፕላን ላይ የተነሱትም ሁከቶች እዛ ምልክት ነው። በፊት እንደውም የኦሮሚያ ዋና ከተማነት አሁን ደግሞ የልዩ ጥቅም ተጋሪ እንዲሆን የኦሮሚያ ክልል የዚህ አይነት የፖለቲካ ማንነት ውዝግቦች ይታያሉ። እነዚህን የሁለት ወገን ክርክሮች እንደምን ያዩቸዋል?
ትክክል ነው። አዲስ አበባ ቅድም እንዳልነው በተለይ በመሪዎቹ ሲታሰብላት የነበረው ራዕይ ህልም ወይም ፕላን ፕሮጀክት ሁልጊዜም መሬት ላይ አልዋለም። መሬት ላይ ያልዋለበት የተለያዩ ምክንያቶች አሉ። አንደኛው የኢትዮጵያ መንግስት ዘኢትዮጵያን ስቴት የምንለው መሰረታዊ ሆኑ የራሱ ድክመቶች፣ የአቅም ችግሮች ያሉበት እነኚህን ወደ ያሰባቸው ነገሮች ወደ ተግባር የመተርጎም አቅም አልነበራቸውም። ለምሳሌ በቀዳማዊ ኃይለ ሥላሴ ጊዜ የነበሩ በከተማዋና በመንግስት መሀል ይደረጉ የነበሩ ልውጦችን ስንመለከት በከተማ ውስጥ ይወጡ የነበሩ ህጎች በከተማ መንግስት ሊሆን ይችላል፣ በማዕከላዊ መንግስት ይወጡ ህጎች ሁልጊዜ ብዙ ጊዜ ወደ ተግባር መለወጥ ሲያቅታቸው ወይም ደግሞ መሬት ላይ ለመውረድ በሚደረግ ያደረገው ስራ እየተሸራረፉ ወደ ተግባር ሲለወጡ፣ በዛ መሰረትም ከተማዋ ከታሰበላት ውጪ ስታደግ የተለየ ቅርጽ ስትይዝ ነው የታየው። ያ ቅራኔ ከተማ ውስጥ ነበረ፣ በራሷ በከተማ ውስጥ እና የነበረ በኋላም በነበሩ ስርዓቶቹ ሲቀጥላል። ይሄ ከተማዋ እንግዲህ አንደኛው በጣም ሊገልጻት የሚችለው መልክ ምንድን ነው? የሚገልጻት ትልቁ ባህሪዋ የተቃርኖ ባህሪ ነው። የተቃርኖ ባህሪ ያላት ከተማ ናት። ያ የተቃርኖ ባህሪ በከተማ ውስጥ ይንጸባረቃል። ለምሳሌ በከተማ ውስጥ የትልቁ ተቃርኖ የምንለው የክላስ ወይም የመደባዊ ትግል የነበረበት ከተማ ነው። ያ የመደባዊ ትግል በከተማ ውስጥ ይንጸባረቃል። የተለያውን ከተማዋ ብዙ ጊዜ የኢትዮጵያ ከተሞች አዲስ አበባንም ጨምሮ እንደ ትልቅ ውበት ተደርጎ የሚታየው በድሃና በሀብታም መሀል ምንም ልዩነት የለም። ድሃና ሀብታም ተሸጋሽጎ አብሮ የሚኖርበት ከተማ ነው የምንለው ነገር ነው። በሌላ በኩል ግዜ ደግሞ ምናልባት ያልተናገርነው ወይ መናገር ያልፈለግነው ትልቁ ነገር ደግሞ ምንድነው? ትልቅ የሀብት ልዩነት ያለበትን ከተማ ነው። ምናልባት አብሮ አንዳካይ ኖሩ ይችላሉ። እንደዚህ አይን ያወጣ የመደብ ወይም ብሔረሰባዊ የሆነ ልዩነት ሰግሪጌትድ የሆነ አሰፋፈር የለም። ግን የሀብት ልዩነት ስለነበረ የሀብት እኩል አለመሆን በእኩል መንገድ አለመሰራጨት በዛ ምክንያት መጣ ቴንሽን እንደለው ወይም ደግሞ ፍትጊያ የነበረበት ከተማ ነው። ስለዚህ ራሱ ከተማው ያንን የፍትጊያ ታሪክ የያዘ ነው። ሁለተኛ የፍትጊያ ታሪክ ምንለው ከተማውና በተቀረው ክፍል ያለው በዙሪያው ባሉ ቦታዎች ብቻ ሳይሆን ከተቀረው የአገሪቷ ክፍል ጋር የሚኖረው ፍትጊያ ነው። ቴንሽን እንደለው ያ ፍትጊያ በተለይ ደግሞ በ60ዎቹ በ70ዎቹ በነበሩ ተማሪዎች በደንብ አድርጎ ሲነገር የነበረው ሲተነተን የነበረው ምንድነው ይሄ መደባዊ ባህሪ የነበረው ክፍፍል ማለት ነው። ከተማዋ እንደ ፓራሳይት ወይም እንደ መሽገር ሌላውን የሀገሪቱን ክፍል የቦጠቦጠ የሚያድግ የስርዓቱ ዋና መገለጫ በጣም ጠበብ ባለ ቦታ በኢትዮጵያ ውስጥ ያለውን የስርዓቱን ኢፍትሐዊነት የሚያንጸባርቅ ቦታ ተደርጎ ነበር የሚቀርበው። ምክንያቱም ሀብቱ እና የተለያዩ ሪሶርሶች ሁሉ ወደ ከተማ ነበር የሚመጡት እና ከተማዋ የከፍተኛ ሀብት ክምችት የነበረባት ነው። ስለዚህ ያ ልዩነት በሁለተኛ መንገድ በከተማዋ ሲያየ ነው መደባዊ ፍትጊያ በከተማዋና በተቀረው የኢትዮጵያ ክፍልም መሀል እናየዋለን። ፍትጊያ መደባዊ ባህሪ ነበረው። አሁን ለየት የሚያደርገው በተለይ በቅርብ ጊዜ ባለው ተወሰኑ ዓመታት ውስጥ የምናየው ፍትጊያ ደግሞ ብሔረሰባዊ መልክን እያያዘ የመጣ ነው። ምክንያቱም በአዲሱ የኢትዮጵያ የኤትኒክ ፌዴራሊዝም በኦሮሚያ የዋና ከተማው መቀመጫ አዲስ አበባ ወይም ደግሞ የተለየ ማለት በአዲስ አበባ ከተማ አለው። በዙሪያዎቹም ደግሞ አዲስ አበባ ከቦ ያለው አካባቢ በኦሮሚያ ስር ያለው ቦታ ነው እና ያ አከፋፈል ከተማዋ የሚኖራትን ግጭት በተለይ ደግሞ ከአካባቢ ካለው ማህበረሰብ የሚኖራትን ግጭት ብሔረሰባዊ ያደርገዋል። በእርግጥ ሁለቱ ነገሮች አሉ። አንደኛው መደብም አለ። ለምሳሌ ከተማዋ በምትስፋፋ ጊዜ አሁን ብቻ አይደለም በፊትም በምትስፋፋ ጊዜ ብዙ ጊዜ ተጎጂ የሚሆነው ማህበረሰብ ድሃ የሆነ ማህበረሰብ ነው። በግብርና የተዳደር የነበረው ማህበረሰብ ነው። በአካባቢ ቦታ የነበረው ማህበረሰብ ነው። በአሁኑ ደግሞ የአይን አስበለፍ ያ ማህበረሰብ በአብዛኛው የኦሮሞ ተወላጅ ማህበረሰብ ነው። ስለዚህ መደባዊና ብሔራዊ ትርጉም የሚሰጥ ተቃርኖ አለ በአሁኑ ሰዓት በከተማዋና በከተማዋ ዙሪያ ባለው አካባቢ። ይሄ የተቃርኖ ታሪኳ የከተማዋ አንደኛው መገለጫ ታሪክ ነው። በኋላ የ66 አብዮት ከሚያመጣቸው አንደኛ ምክንያቶች እኮ ይሄ ተቃርኖዎቹ ናቸው። በከተማዋና በተለያዩ የሀገሪቱ ክፍል ያለው ልዩነት የዋናው ባገዝ ውስጥ ያለ ኢፍትሐዊ መገለጫ ተደርጎ ስለሚታይ በተማሪዎቹ በዛን ጊዜ በነበሩት ተማሪዎች እንደ ትልቅ አጀንዳ ተደርጎ ይነሳ ነበር። አሁን ደግሞ የተለየ መልክ ይዞ እየወጣ ነው። ባለፈው ጊዜ ስናይ የነበረው በኦሮሞ ተማሪዎች እንቅስቃሴ ያንን ነው የሚያንጸባርቀው። ልዩነቱ ይሄ ብሔረሰባዊ መልክ ይዞ መውጣቱ ነው።
እንደሚያውቁት አሁን የምንገኝበት ጊዜ በዘመነ ግሎባላይዜሽን ላይ ያለ ነው። በተለይም የኢኮኖሚክ ግሎባላይዜሽን ፖለቲካል ግሎባላይዜሽንም እንደዚሁ በሂደት ላይ ነው የሚገኘው። አዲስ አበባ እርሶ በመጣጠፎ ላይም እንዳስቀመጡት በተለይም ከ1950ዎቹ ወዲህ የአፍሪካ ይፋ ያልሆነች ርዕሰ ከተማ ወይም መዲና መሆኗን ገልጸዋል። በተባበሩት መንግስታት በኩልም ባንኪሙን ከኒውዮርክና ጄኔቫ ቀጥላ አዲስ አበባ ሶስተኛዋ የተባበሩት መንግስታት ዓለም አቀፍ ዋና ከተማ እንደሆነች ተናግረዋል። እውነታውም ያ ነው። ይህ በሚሆንበት ወቅት በአንድ በኩል አዲስ አበባን እንደ ኢትዮጵያ እንደ አገር በሚያዩትና በሌላ በኩል ደግሞ በክልል ደረጃ የፖለቲካ ማንነት ጋር በተያያዘ ይገባኛል ጥያቄ በሚያነሱት ወገኖች መካከል የአዲስ አበባ የወደፊት የአፍሪካ መዲናነት እየሰፋና እየዳበረ ወይም እየገዘፈ በሚመጣበት ወቅት ኢኮኖሚያዊ ፖለቲካዊ ጠቀሜታዋና ሞገሷ ምናልባትም በአንድ በኩል ይህንን ክርክር ሊያደበዝዘው ይችላል የሚል አተያይ ያለ ወይስ ደግሞ ከቶውንም የከተማይቱ አፍሪካዊ መዲናነት የመሆኑ የኢኮኖሚና የፖለቲካ ጥንካሬዋም አብሮት ይዞት የሚመጣው ጥቅሞችና ሞገስ የበልጥ የፖለቲካ ማንነት ይገባኛል ጥያቄ የሚያነሱ ወገኖችን አበረታቶ የከረሩ ይገባኛል ጥያቄ ደረጃ ላይ እንዲደርሱ ሊያደርጋቸው ይችላል የሚል አተያይ ያለ በሚቀጥሉት 30-50 ዓመት ባሉት ጊዜያቶች ውስጥ ወዴት ሊሄድ ይችላል የሚል አተያይ ነው በእርሶ በኩል ያለው?
በጣም ጥሩ ጥያቄ ነው። እነኛ ሁለት የተቀመጡት የወደፊት የከተማዋ እድገት አቅጣጫ ሊሆኑ ይችላሉ የተባሉት መላምቶች እንዳሉና እነኛ መላምቶች እንግዲህ በትክክል ወዴት የትኛው መላምት ይዞ ሊሄድ ይችላል የሚለው መተንበይ ባይቻልም በተለያዩ በአፍሪካ ውስጥ የምናየው የከተማ እድገት በአሁኑ ሰዓት የሚያሳየን ግን ምንድነው? እነኚህ በተለይ ግሎባላይዜሽን ቅድም እንደተባለው የኢኮኖሚ ግሎባላይዜሽን የኮሙኒኬሽን ግሎባላይዜሽን ብዙ ከተሞችን እንዲገናኙ ያደረገ አንዳንዶቹን እንደውም ድንበር የለሽ ከተሞች እንዲሆኑ ሁሉ ያቻለን አንዳንድ ምሳሌ ሊሆን ከቻለ ለምሳሌ በናይጄሪያ ጋና ቶጎን ያቋረጠ በመራብ አፍሪካ ውስጥ እጅግ ረጅም የሆነ አንድ ወጥ የሆነ ድንበር የለሽ የሆነ ብዙ አገሮችን የሚያቋርጥ የከተማ ኔትወርክ እየተፈጠረ ነው። ያ እንግዲህ የሚያሳየን ምንድነው? ከተሞች ወደፊት የተለየ መልክ ሊይዙ ይችላሉ። በተለይ በሚቀጥሉት 20-30 አመታት አፍሪካ ከዓለም ጋር የሚኖራት ግንኙነት በተለይ በኢኮኖሚ በኮሙኒኬሽን የሚኖራት ግንኙነት እየሰፋ የዚህ ግሎባላይዜሽን ተጠቃሚ ምናልባትም ተጎጂም የሆነች ስትሄድ እነኚህ አይነት የከተሞች ባህሪያት መፈጠራቸው አይቀርም። ከተሞች ይሄ የዋና መንግስት መቀመጫ የሚለው ብቻ ሊገልጻቸው አይችልም። በእርግጥ የከተሞች አመሰራረት ስናየው ብዙ ጊዜ ከተሞችን ከመንግስት መቀመጫነት አንጻር ነው የምናያቸው። በአሁኑ ጊዜ ግን እየተፈጠረ ያለው ለምሳሌ አንዳንድ ከተሞች የፖለቲካ መቀመጫ ይሆናሉ፣ ሌሎች ከተሞች ደግሞ በዛው በአንድ ሀገር ውስጥ ሆኖ የኢኮኖሚ መቀመጫዎች ሊሆኑ ይችላሉ፣ የኢንዱስትሪ ከተሞች ሊሆኑ ይችላሉ። እና ያ አይነት መልክም ይዞ ሊወጣ ይችላል። አዲስ አበባ ምናልባት አሁን ባለው የፖለቲካ የኢኮኖሚ የባህል መቀመጫነቱ ብቻ ላይቀጥል ይችላል። ከዛ የተለዩ ቅርንጫፎችን ሊፈጥር ይችላል። ከተማው በምን ያህል መንገድ እንግዲህ እንደሚሰፋ ወደፊት አናውቅም። ስለዚህ ያ ትሬንድ አለ፣ ያ የእድገት አቅጣጫ አለ። በሌሎች ሀገሮች የምናየው አቅጣጫ በኢትዮጵያ ውስጥም ሊመጣ ይችላል። በሌላ በኩል ደግሞ አገር ውስጥ የምናየው በከተማዋ ላይ ያለ የባለቤትነት የይገባኝነት ጥያቄ አለ። እንግዲህ ኢትዮጵያ የምትባለው ሀገር እስከቀጠለች ድረስ ከተማዋ ለመቀየር ውሳኔ እስካልተወሰነ ድረስ አዲስ አበባ እንደ ዋና ከተማ ሆና ትቀጥላለች። ምናልባት የፖለቲካ መቀመጫ ሆና ብትቀጥል የሌሎቹ የባህል ወይም የኢንዱስትሪ ወይም የኢኮኖሚ መቀመጫነቱ ደግሞ ሌሎች ቦታዎች ሊሆኑ ይችላሉ። እሱን አናውቀውም። በአሁኑ ጊዜ ያላት ይዘት ይዛ ላትቀጥል ትችላለች፣ ወይ እንደ ፖለቲካ መቀመጫ ብቻ ሆና ልትቀጥል ትችላለች። የዛ እንግዲህ ከሀገሪቷ መኖር አለመኖር ጋር የተገናኘ ሊሆን ይችላል። በሌላ በኩል ደግሞ በአሁኑ ባለው የኢትዮጵያ የፖለቲካ አደረጃጀት በከተማዋ የተለየ መብት ያላቸው በከተማው ዙሪያ የሚገኙ ቦታዎች የሚቆጣጠሩ የኦሮሞ ማህበረሰብ ነው እና የዛ የኦሮሞ ማህበረሰብ በተለያየ መንገድ እንግዲህ መብት እንዳለው በከተማዋ ላይ የይገባኛል ጥያቄ እንደሚያነሳ ይታወቃል። እና እነኚህ ጥያቄዎች ምናልባት የቅድም የምንለው ይሄ ግሎባላይዜሽን የሚያመጣቸው የተለየ የከተማ እድገት ሊያዳፍነው ይችላል፣ የተለየ መልክ ሊሰጠው ይችላል። ግን ቁልፍ ነገር መሆን የሚችለው ምንድን ነው? እኛ ከሚፈጥሩት የተለየ መልስ ውጪ ወይም የተለየ ባህሪ ውጪ በሀገር ውስጥ ያለው መንግስት በተለይ ማዕከላዊ መንግስት የሚወስደው የፖለቲካዊ ኢኮኖሚያዊ እርምጃ ወሳኝ ሊሆን ይችላል። ለምሳሌ ሬኮግኒሽኑ ይሄ የመቀበል በአካባቢ ያለው ማህበረሰብ ተጠቃሚ ማድረግ በከተማዋ ላይ የአባልነት ስሜትን መፍጠር ወይ ያንን ስሜት ማጠናከር እነኚህ የሚወሰዱ እርምጃዎች ናቸው። ያ የከተማዋ ማደግ በዛ አካባቢ ላለው ተጠቃሚ ያደርገዋል። የብዙ ሀገሮች ምሳሌ የሚያሳየን ያ ነው። ከተማ ማደግ ፍላጎቱ እንዳውም የሚመለጨው በአብዛኛው በአካባቢ ከሚኖረው ማህበረሰብ ነው። ያም እኛ ሀገር መምጣት የማይችልበት መንገድ የለም። ስለዚህ ወደፊት እንግዲህ በስፋት የሚያስብ ማህበረሰብ በሚመጣበት ጊዜ ይሄ ግሎባላይዜሽን የሚፈጥረው የሀይል አስተላለፍ እየተቀየረ በሚመጣበት ጊዜ ከከተማዋ እድገት ከተማዋ ከምታመጣው ሀብት ለመጠቀም የሚፈልገው ሀይል እየሰፋ ይመጣል። ብሔረሰባዊ መልክ ብቻ ሳይሆን ከዛ ውጭ ያለ መልክ ይዞ ሊወጣ ይችላል። ሁልጊዜ በብሔረሰብ ብቻ ላናስበው እንችላለን። እነኛ ጥያቄዎች የሚሰጣቸው ፖለቲካ ውሳኔ ብቻ ሳይሆን የሚፈታቸው ቅድም እንደተባለው ይህ ከኛ ቁጥጥር የሆኑ ውጫዊ እድገቶችም አሉ። በተለይ ግሎባላይዜሽን የሚፈጥራቸው አሉ እና እኔ የሚታየኝ ከተማዋ ይህንን ባህሪዋ በተለይ ደግሞ ዓለም አቀፋዊ ባህሪዋ ብሔራዊ መልኳ እንደገና ደግሞ በዛ በአካባቢ በኦሮሞ ማህበረሰብ ስብ ያላት የተለየ ቦታ ይዛ የምታደግ እነኚህ የተለያዩ ማንነቶችን አስተርቃ ልትሄድ የምትችል ከተማ ትሆናለች ብዬ ነው ማስበው። ግን ያንን ባህሪ ይዛ እንድታደግ ለዛ የተዘጋጀች በጣም ቪዥነሪ የሆነ ራዕይ ያለው ሊደርሺፕ ያስፈልጋታል። ራዕይ ብቻ ሳይሆን አቅም ያለው ሊደርሺፕ እና እነኚህ ሁለቶቹን ጣምሮ መሄድ የሚችል ሊደርሺፕ ከተማዋን መፍጠር ከቻለች ወይም ካላት ከተማዋ እነኚህ የሚፈጠሩትን ተቃርኖዎችን አስታርቆ የመሄድ አቅም ይኖራታል እና በተሻለ መንገድ የማድረግ እድሏ ሰፊ ነው ብዬ ነው የማስበው።
ዶክተር ሽመልስ ቦንሳ ከተማ እንደ አገር መጣጥፍ ደራሲ ስለ ቃለ ምልልሱ እናመሰግናለን።
እኔም በጣም ነው የማመሰግነው።
SBS
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 SBS SBS
SBS Radio